ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 1 2014 ዓ ም ዝግጅታችን ጀመረ። ዛሬ በሕዝብ ተወካዮች ምክር ቤት ለጠቅላይ ሚኒስትሩ የቀረቡ ጥያቄዎችና ምላሽ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ለማይወጣ
ተደርጎም ወሰድ የለበት። ለምሽቱ ከያዝነው ዜናዎች ጋር አብረናችሁ ተመልሰን እንመጣለን። ትንሽ በተፈጠረ የቴክኒክ ችግር ምክንያት የተከሰተ ነው የጠቅላይ ሚኒስትሩን የፓርላማ ውሎ ከፓርላማ ወይም ከህዝብ ተወካዮች ምክር ቤት አባላት የተነሱ ጥያቄዎችና ምላሾችን ያካተተ ዘገባ በአብይ ርዕስ ይዘን እንመለሳለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ በአዲስ አበባና በሐዋሳ የተለያዩ ጉዳዮችን በተመለከተ መግለጫና ማብራሪያዎችን ሰጥቷል። የጋዜጠኞችን እስር እንደዚሁም ደግሞ አዲስ ነዋሪዎች ወይም በሰብአዊ መብት ጥሰት ከደረሰባቸው ግለሰቦች አቤቱታዎችን ስለሚቀበልበት አሰራር የተመለከተ መግለጫ ሰጥቷል። እነዚህን ሁለት ጉዳዮች ዘርዘር አድርጎ የሚያቀርብ ዝግጅት ይኖረናል። ከዓለም አቀፍ ጉዳዮችንም የሚዳስሱ ዘገባዎች አሉን። ሁሉንም ከዜናው በኋላ በምሽቱ ዝግጅታችን ይዘንላችሁ እንመጣለን። ማስተናግዳችሁ ጽዮን ግርማ ነኝ። እንደምናመሻችሁ በድጋሚ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ግርማ ደገፋውና ሲሳይ አሸናፊ የምስልና ድምጽ አቀናባሪያችን ናቸው። አባየው ገበያው ደግሞ የዌብና ማህበራዊ ድረገጻችን ፕሮዲውሰር ናት። ዝግጅቶቻችንን እንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችን ተከተሉን፣ አስተያየቶቻችሁን አድርሱን። ማንኛውንም ጥያቄዎች ብትልኩልን እናገኛለን። አሁን ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜና እንውሰዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ በንጹሐን ላይ የሚፈጸመው ግድያ በመንግስት ቸልተኝነት የሚፈጸም እንደሆነ የሚቀርቡ ክሶችን ጠቅላይ ሚኒስትር አብይ አህመድ አስተባበሉ። ጠቅላይ ሚኒስትሩ ይህን ውንጀላ ያስተባበሉት ዛሬ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ለጥቃቱ ተጠያቂ ባደረጉትና ሸኔ ነው ብለው የገለጹት ቡድን ፖለቲካዊ ዓላማ የሌለው የሽብር ተግባር በመፈጸም ላይ ነው ያሉት ጠቅላይ ሚኒስትሩ መንግስት በቡድኑ ላይ ጠንካራ እርምጃ መውሰዱን እንደሚቀጥል ተናግረዋል። ይሁን እንጂ ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ሰሞኑን በንጹሐን ላይ ለተፈጸሙት ጭፍጨፋዎች ተጠያቂ የሚያደርገው መንግስትን ነው። በንጹሐን ላይ በሚፈጸሙ ጥቃቶች የመንግስት መዋቅር ውስጥ የሚገኙ ሰዎች መኖራቸውን በመግለጽ ስለሚወሰደው እርምጃ ለተነሳላቸው ጥያቄ በሰጡት ምላሽ መንግስት በእነዚህ ግለሰቦች ላይ እርምጃ እየወሰደ እንደሚገኝ ጠቅላይ ሚኒስትሩ አብራርተዋል። ከህወሓት ጋር ለመደራደር ብልጽግና ስለደረሰበት ውሳኔም ተጠይቀው ማብራሪያ ሰጥተዋል። አድማጮች፣ የዚህን ዝርዝር ዘገባ በዕለቱ አብይ ርዕስ እናቀርባለን። በችግር ላይ ያለውን የካሜሩን እንግሊዝኛ ተናጋሪዎች ክልል የሚወክሉት ህግ አውጪዎች ባለስልጣናትን፣ የመንግስት ሰራተኞችንና ቤተሰቦቻቸውን ከተገንጣዮች ጥቃት የሚከላከል ጦር እንዲመደብ ጠይቀዋል። ህግ አውጪዎቹ ትናንት ረቡዕ ባካሄዱት ስብሰባ አማጽያኑ በመቶዎች የሚቆጠሩ ባለስልጣናትና ቤተሰቦቻቸውን አግተው የወሰዱ ሲሆን ቢያንስ 20 የሚደርሱ ሰራተኞችን ባለፈው ወር ውስጥ መግደላቸውን የካሜሩን ብሔራዊ ምክር ቤት አፈ ጉባኤ ካቫዬ የጉዌ ዲጅብሪ ለታችኛው ምክር ቤት ባሰሙት ጥሪ አስታውቀዋል። ከካሜሩን ተገንጣይ ቡድኖች መካከል አንዱ የሆነው የአምቦዞኒያ አማጺ ቡድን ረዳት ወታደራዊ አዛዥ ኮፖ ዳንኤል ተገንጣዮች የመንግስት ሰራተኞችና ተመራጭ ባለስልጣናትን ማጥቃትና ማገታቸውን አስታውቀው በግዛታችን ያለ ማንኛውም የካሜሩን መንግስት ባለስልጣን በቁጥጥር ስር ይውላል፣ በአስተዳደሩ ተወካዮች ላይ የምናደርሰውን ጥቃት እናጠናክራለን፣ የምንዋጋው ራሳችንን ከወረራና ዳግመኛ ቅኝ ግዛት ነጻ ለማውጣት ነው ብለዋል። በአቡጃ ናይጄሪያ በአንድ እስር ቤት ላይ ማክሰኞ ማታ የተፈጸመውን ጥቃት ተከትሎ 900 የሚጠጉ እስረኞች ማምለጣቸውን ባለስልጣናት ትናንት ረቡዕ አስታውቀዋል። ባለስልጣናቱ ለጥቃቱ አክራሪ የእስልምና አማጽያንን ተጠያቂ አድርገዋል። አሶሺየትድ ፕሬስ የላከውን የዚህ ዝርዝር ዘገባ እንግዶ ወልዴ ያቀርበዋል።
የናይጄሪያ የእስር ቤቶች አስተዳዳሪ እንዳስታወቁት 879 ከሚሆኑ ያመለጡ እስረኞች ውስጥ 443 የሚሆኑት አሁንም በመታደን ላይ ሲሆኑ የተቀሩት ግን ተይዘዋል አሊያም እጅ ሰጥተዋል። በጣም ቆርጠው የተነሱ ያሏቸው አማጽያን ከፍተኛ ጥበቃ የሚደረግበትን የኩጄ እስር ቤት ማክሰኞ ለሊት ከፍተኛ ኃይል ባላቸው ፈንጂዎች አጥቅተው አንድ የእስር ቤቱን ጠባቂ ገድለዋል ብለዋል አስተዳዳሪው ኦማር አቡበከር። በኩጄ ነዋሪ የሆኑት ኢማኑኤል ጃኒ በወቅቱ የነበረውን ሁኔታ እንዲህ ይገልጻሉ።
ትናንት የተፈጸመው ነገር ማታ ወደ 4 ሰዓት አካባቢ ነው። ቤቴ ሆኜ የጠመንጃ ድምጽ ሰማሁ። ግን ደግሞ ይህ የጠመንጃ ድምጽ አይደለም አልኩ። ከአንድ በላይ ይሆናል። በደንብ ሰምቻለሁ። ቦምብ ነው። የጠመንጃ ድምጽም ነበር። ዛሬ ጠዋት ደግሞ ሄሊኮፕተሯን ሳይ ይህ ነገር ከበድ ያለ መጥፎ ነገር ሊሆን ይችላል። አንድ የሆነ ችግር ተፈጥሯል አልኩ። ሄሊኮፕተሯን ሳይ ይህ ነገር እስር ቤቱ አካባቢ ሊሆን ይችላል አልኩ።
አጥቂዎቹ እንደደረሱ በፍንዳታ አማካኝነት በከፈቱት ቀዳዳ ወደ እስር ቤቱ ዘልቀዋል። ከምሽቱ 4 ሰዓት በኋላ ፍንዳታና የተኩስ ድምጽ በኩጂ አካባቢ ሲሰማ አምሽቷል። ጥቃቱን የፈጸመው የእስልምና አክራሪ ቡድን በሀገሪቱ ሰሜን ምስራቅ አካባቢ ለአስርተ ዓመታት አመጽ ሲያካሄድ ቆይቷል። ሌላው የኩጄ ነዋሪ ኢብራሂም አቡበከር በምሽቱ የሰማውን ይናገራል።
ትናንት ማታ ወደ 4 ወይም 5 ሰዓት አካባቢ ከተለያየ አቅጣጫ የተኩስ ድምጽ ሰማሁ። ከዚያም ተኩሱ በእስር ቤት አካባቢ እንደሆነ ተረዳሁ።
የእስር ቤቱ አስተዳዳሪዎች እንዳሉት አክራሪ ቡድኑ በፈጸመው ጥቃት ብዛት ያላቸው አባላቱ ከእስር አምልጠዋል። ከፍተኛ ጥበቃ የሚደረግለት የኩጄ እስር ቤት ወደ 1000 እስረኞች ሲኖሩት 64 የሚሆኑት በቦኮ ሐራም አባልነት ተጠርጥረው በቁጥጥር ስር ውለው የነበሩ ሲሆኑ በዚህ ጥቃት ሁሉም አምልጠዋል። አሶሲየትድ ፕሬስ ለላከው ዘገባ እንግዶ ወልደነኝ ከአሌክዛንድሪያ ቨርጂኒያ።
የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ስልጣናቸውን ዛሬ በፈቃዳቸው መልቀቃቸውን አሳውቀዋል። የጆንሰን ስልጣን የመልቀቅ ጭምጭምታ ከማለዳው አንስቶ ሲሰማ የነበረ 50 የሚሆኑ ሚኒስትሮቻቸውና ከፍተኛ ባለስልጣኖች የስንብት ጥያቄያቸውን እያቀረቡ ስራቸውን ከለቀቁ በኋላ ነው። መንግስታቸው በብዙ የስነ ምግባር ግድፈቶች የተከሰሰ ቢሆንም ጆንሰን እስከ ትናንት ረቡዕ ስራቸው ላይ ለመቆየት አበክረው ሲሟገቱ እንደነበር ተነግሯል። ጠቅላይ ሚኒስትሩ እንደሚለቁ ይናገሩ እንጂ አዲስ መሪ የመንግስቱን ስራዎች እስኪረከብ በሞግዚትነት እንደሚቆዩ ገልጸዋል። የመጀመሪያዎቹ 2 ከፍተኛ ሹማምንት የገንዘብ ሚኒስትራቸው ሪሽ ሱናክ እና የጤና ሚኒስትሩ ሳጂድ ጃቪድ ትናንት ተከታትለው ስልጣናቸውን ከለቀቁ በኋላ ጠቅላይ ሚኒስትሩ ለአመታዊ የጥያቄና መልስ መርሃ ግብር ፓርላማ ውስጥ ፊት ሲቀርቡ በተሰሙባቸው ክሶች የተቆጡ እንደራሴዎች በብርቱ ጥያቄዎች አጣድፈዋቸዋል። ጆንሰንን ሚኒስትሮቻቸው እየተዋቸው የለቀቁት ለንደን በሚገኝ አንድ ክለብ ውስጥ በመጠጥ ኃይል ተገፋፍተው 2 ወንዶችን ያላግባብ ጎንተለዋል የሚል ክስ የሚሰማባቸውን ወግ አጥባቂ ምክር ቤት አባል ክሪስፒ ፒንቸርን ቁልፍ በሆነ የፓርቲ ኃላፊነት ላይ ከሾሟቸው በኋላ መሆኑ ተነግሯል። ጆንሰን ስለ ጉዳዩ እንደማያውቁ ረዳቶቻቸው ቀደም ሲል ለጋዜጠኞች ገልጸው የነበረ ቢሆንም በመንግስቱ ውስጥ ለአንድም የቅሌት አድራጎት ቦታ የለም የሚል ጠንካራ አቋም ይዘዋል። ሚስተር ጆንሰን ከዚህ በፊት በጠቅላይ ሚኒስትሩ ጽፈት ቤት ውስጥ በተካሄዱና የኮቪድ-19 መከላከያ መመሪያዎችን ራሳቸው ጭምር ጥሰው እንደተገኙባቸው በተነገረ የፈንጠዝያ ስብሰባዎች ሲከሰሱ እንደነበር ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን ድፍድፍ ዘይትና የዘይት ተዋጽኦ ምርቶቿን ምስራቅ እስያ ውስጥ እንድትሸጥ አግዟል ስትል ዩናይትድ ስቴትስ በከሰሰችው አንድ የቻይናና የተባበሩት አረብ ኤምሬቶች ድርጅቶች የንግድ ተቋማት መረብ ላይ ዛሬ ማዕቀብ ጥላለች። ዋሽንግተን እርምጃውን የወሰደችው ኢራን የዛሬ 7 ዓመት ወደ ተፈረመው የ2015 የኒውክሌር ስምምነት እንድትመለስ ለማስገደድ በያዘችው ጥረት ምክንያት እንደሆነ ተገልጿል። በነጋዴ ግለሰቦችና በተለያዩ የንግድ ተቋማት የተዘረጋው መረብ መሰረታቸውን ፋርስ ባህረ ሰላጤ ያደረጉ የግንባር ኩባንያዎችን የሚያገናኝ ሌላ መረብ እየተጠቀመ በብዙ ሚሊዮኖች ዶላሮች የሚገመቱ ምርቶችን ከኢራን ድርጅቶች ወደ ቻይናና ሌሎች የምስራቅ እስያ አገሮች እንዲደርሱና ለገበያ እንዲቀርቡ እንደሚያደርግ የዩናይትድ ስቴትስ የገንዘብ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ኃይሎቻቸው ከምዕራብ አጋሮች ያገኙአቸው መድፎች በከፍተኛ ጉልበት መስራት መጀመራቸውና የሩሲያን ወታደሮች ለመበተን እየረዷቸው መሆኑን ትናንት ረቡዕ በሰጡት መግለጫ ተናገሩ። በየምሽቱ በቪዲዮ በሚሰጡት ዕለታዊ መግለጫቸው መድፎቹ ኢላማቸውን በትክክል በመምታት ረገድ ልክ እንደተፈለገው ሆነዋል ያሉት ዘለንስኪ ተከላካዮቻችን የወራሪዎቹ ወሳኝ የሎጂስቲክ አቅርቦት ዲፖዎችና ሌሎች ይዞታዎችን በሚታይ መልኩ በማጥቃት የሩሲያን ጦር የማጥቃት አቅም በሚገባ እየቀነሱ ነው ብለዋል። ሩሲያ በምስራቅ አገሪቱ ክፍል የሚገኘውን የዶናባስ ግዛት ለመቆጣጠር እየገፋች ባለችበት ወቅት ዘለንስኪ መላውን ዩክሬን መልሰው እንደሚቆጣጠሩ ቃል ገብተዋል። በመላው ደቡብ ላለው ይዞታችን በዶናባስ ግዛት ሁሉ ላሉ ዩክሬናውያን እየተዋጋን ነው። አሁን እጅግ አደገኛ የሆነው ግብግብ ያለው እዚያ በስሎቬኒያስክና ባክሙት ነው ብለዋል ዘለንስኪ። ላለፉት 2 ዓመታት በኮቪድ-19 ወረርሽኝ ሳቢያ ተቋርጦ ከቆየና ዝግ የነበሩት የአገራት ድንበሮች ከተከፈቱ በኋላ ለመጀመሪያ ጊዜ 1 ሚሊዮን የተገመቱ የሐጅ ተጓዦች በዘንድሮ ስነ ስርዓት ለመካፈል በሳውዲ አረቢያ መካ ቅድስት ከተማ በዛሬው ዕለት መሰብሰባቸው ተነግሯል። እንደ አውሮፓ አቆጣጠር በ2019 መካ 2.5 ሚሊዮን በሚሆኑ የሐጅ ተጓዦች የተሞላች መሆኗ ሲገለጽ፣ ወረርሽኙ ከፍቶ በነበረበት እንደ አውሮፓ አቆጣጠር በ2020 ግን የተፈቀደላቸው 10,000 የሚደርሱ የሳውዲ አረቢያ ነዋሪዎች ብቻ እንደነበሩ ተመልክቷል። ባለፈው ዓመት ክትባቱን የወሰዱ ወደ 60,000 የሚደርሱ የሳውዲ ነዋሪዎች እንዲካፈሉ መደረጉም ተገልጿል። በዚህ ዓመት ለአምስት ቀናት በሚቆየው የሐጅ ስነ ስርዓት ሳውዲ አረቢያ ተካፋይ እንዲሆኑ የፈቀደችላቸው ዓለም አቀፍ ተጓዦች ቁጥር 850,000 ብቻ እንደሆነ ሲገለጽ፣ ርቀትን ከመጠበቅ ውጪ ማስክ ማድረግ እንደማያስገድድ ታውቋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐምሌ 1 2014 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን ከራዲዮ በምስል ማለት ነው በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭት መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ አብይ ርዕሰ ዘገባችንን እንወስዳችሁ። ኢትዮጵያ ውስጥ በሰላማዊ ሲቪሎች ላይ የሚፈጸመው ግድያ በመንግስት ቸልተኝነት የሚፈጸም እንደሆነ የሚቀርቡ ክሶችን ጠቅላይ ሚኒስትር አብይ አህመድ አስተባብለዋል። ጠቅላይ ሚኒስትሩ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎችም ምላሽና ማብራሪያ ሲሰጡ ለጥቃቶቹ ተጠያቂ ያደረጉት ሸኔ ብለው የጠሩትን ቡድን ነው። ቡድኑ ፖለቲካዊ ዓላማ የሌለው የሽብር ተግባር በመፈጸም ላይ ያለ ነው ሲሉ የወነጀሉት ጠቅላይ ሚኒስትር አብይ መንግስት በቡድኑ ላይ ጠንካራ እርምጃ መውሰዱን ይቀጥላል ብለዋል። ይሁን እንጂ ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን በሰላማዊ ሰዎች ላይ ለሚፈጸሙትና ሰሞኑንም ለተፈጸሙት ጥቃቶች ተጠያቂ ያደረጋቸው በመንግስት መዋቅር ውስጥ አሉ ስለተባሉ ሰዎችም ተጠይቀው መንግስት በእነርሱ ላይም እርምጃ እየወሰደ ነው ሲሉ ጠቅላይ ሚኒስትሩ ፓርቲያቸው ከህወሓት ጋር ለመደራደር ስለደረሰበት ውሳኔም ተጠይቀው ማብራሪያ ሰጥተዋል። የዛሬውን የፓርላማ ውሎ የተከታተለው ዘጋቢያችን ኬኔዲ አባተ የተወሰኑትን ነጥቦች የዳሰሰ ዘገባውን እንደሚከተለው አሰናድቷል።
ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች የሰጡትን ማብራሪያ ሰሞኑን በተለያዩ የኢትዮጵያ አካባቢዎች በንጹሃን ላይ በተፈጸሙ የጅምላ ጭፍጨፋዎች የተሰማቸውን ሀዘን በመግለጽ የጀመሩት ጠቅላይ ሚኒስትር አብይ አህመድ አብዛኛውን የማብራሪያ ጊዜያቸውንም በዚሁ ጉዳይ ላይ አድርገዋል። የምክር ቤቱ አባላትም በንጹሃን ላይ እየተፈጸመ ካለው አሰቃቂ ግድያና በመንግስት የሚወሰዱ እርምጃዎችን በተመለከተ በርካታ ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል።
በቀድሞ በኦሮሚያ ክልል በምዕራብ ወለጋና በቀለም ወለጋ በጋምቤላና በሌሎች ክልሎች ዘርንና ሃይማኖትን መሰረት ያደረገ ጥቃት ተፈጽሞ ብዙ ንጹሐን ዜጎቻችን በግፍ ተገለዋል። ቤት ንብረታቸው ተቃጥሏል፣ ከቀያቸው ተፈናቅሏል። ክቡር ጠቅላይ ሚኒስትር፣ የዚህ ችግር መነሻው ምንድን ነው? መንግስቶ ይህን ዘር ተኮር ጥቃት ማስቆም ያልቻለው ለምንድን ነው?
በዜጎች ላይ የሚደርሱ ጥቃቶችን የጸጥታ ኃይሎች ከደህንነት ተቋማት ጋር እና ከህብረተሰቡ ጋር በመቀናጀት አስቀድሞ ለምን መከላከል አልቻለም?
ኢትዮጵያ ውስጥ የሚደረገው ግድያ አንዳንዶች እንደሚገልጹት በቸልታ መንግስት ስራውን ስለማይሰራ ኃላፊነቱን ስለማይወጣ ተደርጎ መወሰድ የለበትም። መንግስት 24 ሰዓት የዜጎቹን ህይወት ለመታደግ ከፍተኛ ጥረት ያደርጋል። በዚህም በጣም በርካታ ህይወት መታደግ ችሏል። ያመለጡ የጠፉብን ዜጎች እንዳሉ እንደተጠበቀው ነው ማለት ነው። ይሄን አንደኛ በሚፈጠረው ችግር ሁሉ ህይወታቸውን የሚገብሩ የጸጥታ አካላት እንዳሉ መገንዘብ ተገቢ ነው። በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል። የእናንተ ልጆች ወጣቶች ፖሊሶች አገራቸውን ስለሚወዱ ህዝባቸውን ለመታደግ ከፍተኛ መስዋዕትነት እየከፈሉ ነው። ይህ ነገር ተጠናክሮ እስከቀጠለ ድረስ የጥፋት ኃይሎች የኢትዮጵያን ጉዞ ሊያደናቅፏቸው፣ መንግስት የህዝቡን ሰላም ማስከበር ቀዳሚ ተግባሩ ነው ብላችኋል። እውነት ነው። ህዝብን የመረጠውን መንግስት የማድመጥና የማገዝ ቀዳሚ ተግባሩ ነው። ባለው ውስን መረጃ ላይ፣ ባለው ውስን እውቀት ላይ ቆሞ በዚህ መንገድ መሆን አለበት የሚል ብቻ ነው የበዛው። ይህ ወደፊትም የበለጠ ኪሳራ እንድናስተናግድ ያደርገናል። እና የመንግስት ቀዳሚ ተግባር ነው፣ ትክክል ነው። የህዝብም ቀዳሚ ተግባር ምን እንደሆነ መገንዘብና ተሰናስሎ ሀገርን መታደግ ያስፈልጋል።
በቅርቡ በንጹሃን ላይ በተፈጸሙት ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድን ላይ መንግስታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትሩ ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርጓል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግስትን ኃይሎች ነው። የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ታርቢ በቄለም ወለጋ የተፈጸመውን ግድያ የመንግስት ታጣቂ ሚሊሻዎች እንደፈጸሙት ከሰው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማቆም ምንም ያደረገው ነገር የለም ሲሉም በትዊተር ገጻቸው አስታውቀዋል። እርሳቸው ይህን ቢሉም የአሜሪካ ድምጽ ያነጋገራቸው የአይን እማኞች ግን ጥቃቱን ሸኔ ሲሉ የገለጹት ታጣቂ ቡድን መፈጸሙን ተናግረዋል። ግድያውን የፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የሸኔ ቡድን መሆኑን የአካባቢው ምንጮች መናገራቸውን ለአሜሪካ ድምጽ የገለጹት የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ በምዕራብ ወለጋና በቄሌም ወለጋ እየተፈጸመ ያለው ብሔርን መሰረት ያደረገ ግድያ በአስቸኳይ እንዲቆም መንግስት የጸጥታ ኃይሎችን ቁጥር በፍጥነት እንዲጨምር ሲሉ ጥሪ ማቅረባቸውም ይታወሳል። በምዕራብ ወለጋ የተፈጸመውን ግድያ በተመለከተ የኢትዮጵያ ባለስልጣናት ፈጣን፣ ገለልተኛና ጥልቅ ምርመራ እንዲያደርጉ የተባበሩት መንግስታት ያሳሰበ ሲሆን አንዳንድ ተቃዋሚ የፖለቲካ ፓርቲዎችም ገለልተኛ ምርመራ እንዲደረግ መጠየቃቸው አይዘነጋም። በዛሬው የህዝብ ተወካዮች ምክር ቤት ውሎ ከምክር ቤቱ አባላት ከተነሱ በርካታ ጥያቄዎች መካከል በንጹሃን ላይ በሚፈጸመው ግድያ በመንግስት መዋቅር ውስጥ የሚገኙ ግለሰቦች ተሳትፎ መኖሩን የሚጠቁምም ይገኝበታል።
ክቡር ጠቅላይ ሚኒስትር፣ ይህን የንጹሃን እርቂት ችግር መቋጫ እንዲኖረው የመንግስት መዋቅር በመፈተሽ አጥፊ በሆነ ተጠያቂ በማድረግ እንዲሁም የዜጎችን በህገ መንግስት የተሰጣቸው መብት ሳይሸራረፍ በሀገራቸው በነጻነት እንዲኖሩ ለማድረግ ለምን አልተቻለም? መሰረተ ችግሩስ ምንድን ነው?
ጠቅላይ ሚኒስትሩ ለዚህ ጥያቄ ተከታዩን ምላሽ ሰጥተዋል።
በጠላቶቻችን በኩል የሚሰሩ ስራዎች አሉ። አንደኛ በመዋቅር ውስጥ ሰው ይገዛሉ። ይሄ ሰው አብሮ ያቅዳል፣ አብሮ ይነጋገራል፣ ያበላሻል። ቅድም መዋቅር አይጠራሙ የተባለው ባለፈው ሪፖርት አቅርቤ ያለው ከአምስት ሺህ ያላነሱ ሰዎች ባለፉት ሁለት ወራት አጥርተን ግማሽ ከደረጃ ዝቅ ብሏል፣ ግማሽ ታስሯል፣ ግማሽ የተለያየ እርምጃ ተወስዷል፣ አሁንም ይወሰዳል። ይህ የሚወሰደው በአሉባልታ አይደለም። አሉባልታ ሸኔዎች እዚህ ይገሉና በሌላ ሸኔዎች ደግሞ የሚከላከሉ ሰዎች ሊያስጠቁ ይፈልጋሉ። እሱ ከእናንተ በላይ መረጃ ስላለን ማምን እንደሚሰራ በፕሮፓጋንዳ የሚወሰድ እርምጃ የለም። በመረጃ ብቻ እርምጃ ይወሰድ። ማን ማንን ፋይት ያደርጋል? ማን ምን እያደረገ ነው? ቢያንስ የተሻለ መረጃ እና ግንዛቤ እኛ ጋር
በኢትዮጵያ እየተፈጸመ ያለው ግድያ ሀገር ለማፍረስ በተልእኮ የሚከናወን የሽብር ድርጊት አካል ነው ያሉት ጠቅላይ ሚኒስትር አብይ መንግስት ይህን ለመከላከል የጸጥታ መዋቅሩን በከፍተኛ ደረጃ በማደራጀት ላይ እንደሚገኝ ማብራርተዋል። ከህወሓት ጋር ለመደራደር በብልጽግና ፓርቲ የተደረሰውን ውሳኔ በሚመለከትም ከምክር ቤቱ አባል ለጠቅላይ ሚኒስትሩ ጥያቄ ተነስቶላቸው ማብራሪያ ተሰጥቶበታል።
የጁ ፓርቲ በብቸኝነት ለመደራደር መወሰኑ ተገቢ ነው ወይ? የህዝብ ተወካዮች ምክር ቤት የሽብርተኝነት ፍረጃውን ባላነሳበት ሁኔታ ከሽብር ቡድኑ ጋር ለመደራደር መወሰኑ ወንጀል አይደለም ወይ?
እንደዚሁ ፓርቲ ድርድር ወስኗል ለተባለው መጀመሪያ የኢትዮጵያ ህዝብ እና መንግስት በሙሉ ድምጽ ሁሉ ጊዜ ቅድሚያ ለሰላም ሰጣል። ሁሉ ጊዜ ለሰላምን ለጦርነትም የምንወስነው በብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያ አንድነት የኢትዮጵያ ጥቅም በሰላም መንገድ ማስጠበቅ ሲሳነን የውጥ ዋጋ መስዋዕትነት እንከፍላለን። ከዛ በመለስ ተስፋ አለን ካሰብን ደግሞ ሁሌም ለሰላም በራችን ክፍት ነው። ምን ክፉ ተናገረ የብልጽግና መንግስት እንደራደርና ሰላም እናምጣ ነው ያለው? ቆይ ሰው ልግደል አይደል? እንዴት ሰላምን የምንጠላ ነውናል? ሁለተኛው የተከበረው ምክር ቤት ማወቅ ያለበት የኢትዮጵያን መንግስት የሚመራው ብልጽግና ነው። ብልጽግና ማመካከር እንጂ ወስኑ መምራት ሙሉ ስልጣን አለ፣ ህጋዊ ስልጣን።
በብልጽግና የተደረሰውን የድርድር ውሳኔ በበጎ ጎኑ እንደሚወስድ ያስታወቀው ህወሓትም ቅድመ ሁኔታዎችን በማስቀመጥ ለድርድር ዝግጁ መሆኑን መግለጹ ይታወቃል። የህዝብ ተወካዮች ስድስተኛው ምክር ቤት በአንደኛ ዓመት የሥራ ዘመን 16ኛ መደበኛ ጉባኤው የፌዴራል መንግስት የ2015 በጀትን 786.6 ቢሊዮን ብር እንዲሆን የቀረበለትን ረቂቅ በአብላጫ ድምጽ በማጽደቅ የዓመቱን የመጨረሻ ጉባኤውን አጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል ኢትዮጵያ ውስጥ የአማራ ብሔር ተወላጆች ላይ ያነጣጠረ ግድያን ጨምሮ ጠንከር ያለ የመብት ረገጣ ተንሰራፍቷል ሲሉ የከሰሱ ትውልደ ኢትዮጵያውያን በዛሬው ዕለት በዋሽንግተን ዲሲ ሰልፍ አድርገዋል። ከዋይት ሀውስ ፊት ለፊት በነበረው ሰላማዊ ሰልፍ ላይ የተገኙት ተሳታፊዎች የኢትዮጵያ መንግስት መሰረታዊ ኃላፊነቱ የሆነውን የዜጎችን ደህንነት የማስጠበቅ ግዴታ በተገቢው መንገድ ባለመወጣቱ የዩናይትድ ስቴትስ መንግስትና ሌሎች መንግስቱን የሚደግፉ ተቋማት እርምጃ እንዲወስዱ ጠይቀዋል። የዩናይትድ ስቴትስ መንግስት በተለያዩ ጊዜያት በሰላማዊ ሰዎች ላይ ማንነትን የለየ ጥቃት የሚያደርሱ ታጣቂ ቡድኖችን በሽብርተኝነት እንዲፈርጅም ተጠይቋል። በኦሮሚያ ክልል ውስጥ ከሰሞኑ የተገደሉ ዜጎች ጉዳይ ለማሳያነት ያነሱት ሰልፈኞቹ በድርጊቱ ተሳታፊ የሆኑ ሁሉ ለፍርድ እንዲቀርቡም ጠይቀዋል። ይህንን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን ማህበራትና የባልደራስ ለእውነተኛና ለእውነተኛ ፍትህ ዲሞክራሲ ያስተባበሩትን ሰልፍ በተመለከተ ዝርዝር ዘገባ በነገው ምሽት መሰናዶ ይዘን እንመለሳለን። ሰልፉን ለመከታተል ሀብታሙ ስዩም በስፍራው ነበር። ዘገባው እየተጠናቀረ የምስልና የድምጽ ዘገባው እየተጠናቀረ ነበር ለዛሬ ምሽት ስላልደረሰልን በነገው ምሽት የተሟላ ዘገባ ይዘን እንደምንመለስ ከወዲሁ ለመግለጽ እንወዳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አድማጮች፣ ቀደም ሲል በመግቢያችን እንዳስተዋወቅናችሁ ዛሬ ሁለት የኢትዮጵያ ሰብአዊ መብት ኮሚሽንን የተመለከቱ ዘገባዎች አሉን። በቅድሚያ ጋዜጠኞችን በተመለከተ ስለወጣው መረጃ እናጋራችኋለን። ፌደራልና የክልል የጸጥታ ባለስልጣናት የተያዙ ሰዎች የሚገኙበትን ቦታ በአፋጣኝ እንዲያሳውቁና ተአማኒ ክስ የማይቀርብ ከሆነ ደግሞ በአስቸኳይ እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ጋዜጠኞችና የሚዲያ ሰራተኞችን ከፍርድ ቤት ትዕዛዝ ውጪ ማሰር፣ ለተራዘመ የቅድመ ክስ እስር መዳረግ፣ መደበኛ ባልሆኑ ማነቆዎች ውስጥ ማሰርና እስሩ ከመገናኛ ብዙሃን አዋጅ ጋር በሚቃረን መልኩ መከናወን የሚያሳስቡት ችግሮች እንደሆኑ ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ገብረ ሚካኤል ገብረ መድን ከአዲስ አበባ ዝርዝሩን አድርሶናል።
በኢትዮጵያ ሰብአዊ መብቶች ኮሚሽን የሕግና የፖሊሲ የስራ ክፍል ዳይሬክተር ታሪኩ ጌታቸው በመግለጫው ዙሪያ ለቪኦኤ በሰጡት ማብራሪያ በአፋጣኝ ሊፈቱ ይገባል ያሏቸውን ችግሮች ተናግረዋል።
የዘፈቀደ ሕገ ወጥና በተለይም ተጠርጣሪዎችን የሚገኙበትን ቦታ ሳያሳውቁ የሚደረጉ እስሮች ሰዎችን ለከፍተኛ ስጋት፣ ቤተሰቦችን ለጭንቀት፣ አጠቃላይ ማህበረሰቡ ስጋት ላይ የጣለ ሁኔታ ነው። ይሄ በአስቸኳይ እንዲቆም ነው። ሁለተኛው ጥሪ ያቀረብነው የህግ የበላይነትን የሚሸረሽሩ ለምሳሌ የፍርድ ቤት ትዕዛዝ በዋስ እንዲፈቱ መብታቸው የተጠበቀላቸው የሆኑ ሰዎችን ከህግ አግባብ ውጪ በቁጥጥር ስር ማቆየት፣ ሰዎችን ከህግ እይታ ውጪ ማድረግ፣ ያሉበትን የተያዙበትን ቦታ ባለማሳወቅ የመሳሰሉ እርምጃዎች እነሱም በአፋጣኝ እንዲቆሙ፣ በመገናኛ ብዙሀን አማካኝነት የሚፈጸሙ የወንጀል ድርጊቶች የመገናኛ ብዙሀን አዋጁ በግልጽ ባስቀመጠው መሰረት በቀጥታ ወደ አቃቤ ህግ ክስ በሚከፈት ነው እንጂ የመገናኛ ብዙሀን የተከሰሱ ማናቸውም ሰዎች ሚዲያ ሰራተኞችን ጨምሮ በእስር ሊቆዩ እንደማይገባ ይነግራል። ይሄ ይከበር ነው የምንለው።
በጋዜጠኞችና በሚዲያ ሰራተኞች ላይ እየደረሰ ነው ያሉት ሌላኛው ችግር ከቅድመ ክስ እስር ጋር የተያያዘ ነው።
የተራዘመ የቅድመ ክስ እስር የሰብአዊ መብት ጥሰት ነው። ይኸውም ለምንድን ነው? ሰዎችን አንደኛ ወንጀልነታቸው ከመረጋገጡ በፊት እንደ ወንጀለኛ መቁጠር ነው። የመንቀሳቀስና የነጻነት መብትን የሚጋፋ ነው። በአያያዛቸውም ላይ ጥንቃቄ የጎደለው አያያዝ፣ ሰብአዊ መብቶችን ያላቸውበት አያያዝ ምክንያት ለጤናችን ለሌላ ከፍተኛ ጉዳት የሚዳረጉ ከሆነ ደግሞ ይህም በተራዘመ ቅድመ ክስ እስር በተያያዘ የሚፈጸም የሚደርስ ሰብአዊ መብት ጥሰት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከግንቦት ወር 2014 ዓ.ም ጀምሮ በአዲስ አበባ በአማራና በኦሮሚያ ክልል የታሰሩ ጋዜጠኞችና የሚዲያ ሰራተኞችን በተመለከተ የፌዴራልም ሆነ የክልል የጸጥታ ኃይሎች ተጠርጣሪዎችን ለተራዘመ የቅድመ ክስ እስር ከመዳረግ፣ ጋዜጠኞችን በስራቸው ምክንያት ከማሰር፣ ከፍርድ ቤት ትዕዛዝ ውጭ ሰዎችን ከማሰር እንዲሁም ኢመደበኛ በሆኑ ማቆያዎች ከማሰር ሊታቀቡ እንደሚገባ በተደጋጋሚ ማሳሰቡን ይገልጻል። በተመሳሳይ መልኩ በትግራይ ክልል ጋዜጠኞች ምስግና ስዩም፣ ተሾመ ጥሟለው፣ ኃይለ ሚካኤል ገሰሰና ሀበን ሐለፎምን ጨምሮ 15 የሚዲያ ሰራተኞች ከተገባደደው የግንቦት ወር 2014 ዓ.ም አጋማሽ ጀምሮ ተይዘው እንደሚገኙ ታውቋል ይላል። የትግራይ ቴሌቪዥን ባልደረቦች የሆኑ አምስት ጋዜጠኞች መታሰራቸውን ከአንድ ወር በፊት የአሜሪካ ድምፅ ዘግቦ እንደነበር ይታወሳል። ጋዜጠኞቹ ከጠላት ጋር ተባብረዋል በሚል መታሰራቸውን ከቤተሰቦቻቸውና ከጠበቃ ያገኘነው መረጃ ያሳያል። የመቀለ ከተማ ጽህፈት ቤት በሰጠው ቃል የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያው ውጭ በወንጀል ተጠርጥረው ነው ብለዋል። ኢሰመኮ ዛሬ ባወጣው መግለጫ በመገናኛ ብዙሃን አዋጅ ቁጥር 1238/2013 መሰረት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ህግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ህግ አማካኝነት ለፍርድ ቤት መቅረብ እንዳለበት በማስታወስ በሚዲያ ሰራተኞች ላይ የተጀመሩ የህግ ሂደቶች በዚሁ መሰረት እንዲተገበሩ ጥሪ ማቅረቡንም አስታውሷል። በማናቸውም ጊዜ የተያዙና በእስር ላይ የሚገኙ ሰዎች አያያዝ የሰብአዊ መብቶችን ያከበረ ሊሆን እንደሚገባና በክልልም ሆነ በፌዴራል የጸጥታ አካላት የተያዙ ሰዎች የሚገኙበትን ቦታ የማሳወቅ፣ የህግ አማካሪና የቤተሰብ ጥየቃን መብት የማክበር እንዲሁም በአፋጣኝ ፍርድ ቤት የማቅረብ መብቶችን ሊያከብሩ እንደሚገባ ኮሚሽኑ በመግለጫው አሳስበዋል። በአማራ ክልል ከግንቦት ወር 2014 ዓመተ ምህረት ጀምሮ የሚገኙበት ቦታ ሳይገለጽ ፍርድ ቤት ሳይቀርቡ በአብዛኛው ኢመደበኛ በሆኑና ከመኖሪያ አካባቢያቸው በራቀ ቦታ ለብዙ ሳምንታት ተይዘው የቆዩ በርካታ ሰዎች እንደነበሩ መግለጫው አውስቷል። እነዚህ ሰዎች በባህር ዳር ወደሚገኙ ማቆያ ቦታዎች መዛወራቸውንና ከነዚህ መካከል ፍርድ ቤት እንዲቀርቡ የተደረጉ እንደነበሩ ኮሚሽኑ መመልከቱን ጠቅሷል። ኢሰመኮ የሚዲያ ሰራተኞችን የፍርድ ቤት ሂደት መከታተልን ጨምሮ ሁሉንም በእስር ላይ የሚገኙ ሰዎችን ጉዳይ ክትትል እያደረገ ነው የሚለው መግለጫው የተወሰኑ ጉዳዮች በፍርድ ቤት የዋስትና መብት የተጠበቀላቸውን ተጠርጣሪዎች ይግባኝ ተጠይቋል ወይም ለሌላ የወንጀል ምርመራ ተጨማሪ ጊዜ አስፈልጓል በሚል ምክንያት ታሳሪዎቹን በቁጥጥር ስር በማቆየት ህገወጥ እስር እየተፈጸመ መሆኑን ተመልክቷል። በአዲስ አበባ ጋዜጠኛ ያየሰው ሽመልስ ሰኔ 21 2014 ሲቪል በለበሱ ሰዎች ከተወሰደ በኋላ የጸጥታ ኃይሎች ያለበትን ቦታ ያለመግለጻቸው ኮሚሽኑ በከፍተኛ ሁኔታ የሚያሳስበው እንደሆነ አመልክቷል። እነዚህን እስሮች በተመለከተ በመግለጫው የተጠቀሱት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የዘፈቀደ ህገወጥና ተጠርጣሪዎች የሚገኙበትን ቦታ ሳያሳውቁ የሚደረጉ እስሮች ሰዎችን ለከፍተኛ ስጋት፣ ቤተሰቦችን ለጭንቀት የዳረገ እንደሆነ ተናግረዋል። በፍርድ ቤት ትዕዛዝ በዋስ እንዲፈቱ መብታቸው የተጠበቀላቸውን ተጠርጣሪዎች ከህግ አግባብ ውጪ በቁጥጥር ስር ማቆየት የህግ የበላይነትን በከፍተኛ ሁኔታ የሚሸረሽር እንደሆነም ዶክተር ዳንኤል ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ እንውሰዳችሁ። በደቡብ ክልል የበዙ ያላቸው የመብቶች ጥሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ጥሰቶቹ የሚፈጸሙት ከወሰንና ከማንነት ጥያቄዎች ጋር በተያያዙ ምክንያቶችና ከህግ ክፍተትና አሰራር ግድፈት የተነሳ መሆኑንም ኮሚሽኑ ገልጿል። በሌላ በኩል ኢትዮጵያ ውስጥ ነጻነታቸውን አላግባብና በዘፈቀደ ተነፍገዋል በሚል ሰዎች መብቶች ላይ ያተኮረ ብሔራዊ ህዝባዊ ምርመራ ሐዋሳ ላይ መካሄዱን የኮሚሽኑ ምክትል ኮሚሽነር ራኬብ መሰለ ዛሬ ተናግረዋል። ብሔራዊ ምርመራ ውስብስብና በሀገር አቀፍ ደረጃ ከብዙ አካባቢዎች በተደጋጋሚ የሚስተዋሉ የሰብአዊ መብቶች ጥሰቶችን በጥልቀት ለመመርመር ስልታዊና ዘርፈ ብዙ መፍትሄዎችንም ለማፈላለግ የሚጠቅም ዘዴ ነው ተብሏል። የሐዋሳው ዘጋቢያችን ዝግጅቱን ተከታትሎታል፣ እንደሚከተለው ያቀርበዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ዛሬ በሐዋሳ ከተማ በሰጡት መግለጫ ነጻነታቸውን አላግባብና በዘፈቀደ የተነፈጉ ሰዎች መብቶች ላይ ያተኮረ ህዝባዊ የአቤቱታ ቅበላ መድረክ በሐዋሳ መካሄዱን ገልጿል። አቤቱታ ቅበላው የብሔራዊ ምርመራው አካል መሆኑን የገለጹት ምክትል ዋና ኮሚሽነሯ በአገሪቱ ብዙ አካባቢዎች የሚታዩ ውስብስብና ተደጋጋሚ የሆኑ የሰብአዊ መብቶች ጥሰቶችን በጥልቀት ለመመርመርና ስልታዊና ዘርፈ ብዙ መፍትሄዎችን ለማፈላለግ የሚጠቅም ዘዴ መሆኑን ተናግሯል። በዚሁ ብሔራዊ ህዝባዊ ምርመራ የተለያዩ ሰዎች መሳተፋቸውን ተናግሯል።
በመድረኩ ከ30 የሚሆኑ ሰብአዊ መብት ጥሰቶች ተፈጽሞብናል የሚሉ ሰዎች በህዝባዊ መድረኩ፣ እንዲሁም አንዳንድ ስጋት አለብን የሚሉ ሰዎች ደግሞ በግልም የደረሰባቸውን ወይም ደረሰብን የሚሉትን የሰብአዊ መብት ጥሰቶች አካፍለዋል። ያንንም እንደ መነሻ ተደርጎ የሚመለከታቸው የመንግስት አካላት በተለይ ደግሞ ከፖሊስ፣ ከማረሚያ ቤት፣ ከፍትህ አካላት እንዲሁም ከፍርድ ቤቶች ተወካዮች መጥተው በነሱ በኩል ደግሞ ምላሽ ተሰጥቶበታል። ከዞኖችም መጥተው ነበር፣ ከክልልም ተወካዮች መጥተው ይህንን ውይይት ላይ እዚህ መድረክ ላይ አስተያየታቸውን ሰጥተዋል።
ኮሚሽኑ ሰበሰብኳቸው ካሏቸው አቤቱታዎች በክልሉ የበዙ ሰብአዊ መብት ጥሰቶች የተከሰቱት ከወሰንና ከማንነት ጥያቄዎች እንዲሁም ከአስቸኳይ ጊዜ ሁኔታ ጋር የተያያዘ ነው ሲሉ ተናግሯል።
እነዚህ ጥያቄዎች ወደ ግጭቶች ስለሚሄዱ በዛ ግጭት መንስኤ ለተለያዩ ህገወጥና የዘፈቀደ እስር ወይም የሰብአዊ መብት ጥሰቶች እንደሚዳርግ ተመልክተናል። ስለዚህም እነዚህ የማንነት ጥያቄዎች፣ የአስተዳደር ወሰን ጥያቄዎች በአስቸኳይ መፍትሄ ሊያገኙ እንደሚገባ፣ ካለበለዚያ ሁኔታው እያገረሸን እንደሚሄድ በአብዛኞቹ ታዳሚዎች የተጠቀሰ ነው።
የኢሰመኮ የሴቶችና የህፃናት መብቶች ኮሚሽነር መስከረም ገስጽ በበኩላቸው
በብዛት ተነስተው የነበሩትን እንደ መስማት ከፈለጋችሁ በተለይ ጋሞ
ወላይታ ደራሺ አማሮ ኮንሶ የሚሉት በተደጋጋሚ ሰዎች መጥቀርቦ የተናገሩባቸው ናቸው። ሐላፊዎች መልስ እየሰጡባቸው ናቸው። እንዲሁም ጌዲዮና ጉራጌ ዞንም ሐላፊዎች መልስ እየሰጡባቸው ቦታዎች ነበሩ። ይሄኛው መድረክ የግለሰቦችን በቀጥታ የተጎዱ ሰዎችን አንድ በአንድ መፍትሄ ለመስጠት አይደለም በዋናነት ስልቱ፣ በዚሁም መፍትሄ የሚያገኙ ይኖር ይሆናል። ስለዚህም አንደኛም በጣም ጎልቶ የወጡ የግለሰብ ሁኔታዎችን እኛ በራሳችን ሌሎች ስልቶችም ተከታትለን መፍትሄ ማግኘታቸውን የምናይበት ሁኔታ አለ። ከዚህም በመቀጠል አሁን በቦታቸው ሄደን ተጨማሪ ምርመራ ቀድም ተብሎ እንደተጠቀሰው ማረሚያ ቤቶች፣ ፖሊስ ጣቢያዎች መታየት ያለባቸው ካሉ እነሱን ሄደን የምናይበት፣ ተጨማሪ የሰነድም የሰዎችም ማስረጃዎችም ካሉ የምናይበት ሁኔታ አለ። ከዚህ በኋላ እንግዲህ ምናልባት እዚህ ላይ የምንሰጣቸው ምክረ ሀሳቦችም ይኖራሉ። በዚሁም በመድረኩም ደግሞ እንፈጽማለን፣ ይህንን እናየዋለን ብለው ቃል የተገቡት ነገሮችም ይኖራሉና እነዛን ይዘን ከሚመለከታቸው ኃላፊዎች ጋር መፍትሄ መስጠት ካለባቸው ኃላፊዎች ጋር የምናደርገው ክትትል ይኖራል ማለት ነውና በውይይትና በዘገባ ብቻ የሚቀር አንዱ ነገር ውይይቱ ቢሆንም አንዱ ነገር ውጤት ዘገባው ቢሆንም ከሱ በኋላ ደግሞ ምን ያህል ምክረ ሀሳቦቹ ተፈጽሟል የሚለውን የምንከታተልበት ሁኔታ ይሆናል። ምን ያህል ግለሰቦች ደግሞ መልስ ሊያገኙበት ይችላሉ፣ ምን ያህል የባህሪ ለውጥ ሊመጣ ይችላል፣ የህግ ለውጥም ሊያስፈልገውም ይችላል እና ሁሉንም በየአግባቡ ለይተን የምንከታተለው ነው የሚሆነው ማለት ነው።
የኢሰማኮ ምክትል ዋና ኮሚሽነር ራኬብ መሰለን አገኘን ባሉት ማስረጃ መሰረት በደቡብ ክልል በብዛት የተፈጸመው የመብት ጥሰት አይነቶችን ዘርዝሯል።
ካለ ክስ ለረጅም ጊዜ ታስረናል። በተደጋጋሚ ካለ ክስ ታስረን ነበር። በታሰርንበት ጊዜ የሕክምና አገልግሎት አስፈልጎን ሳለ የሕክምና አገልግሎት ሳናገኝ ቆይተናል። በተለይ ደግሞ በመያዝ ሂደት ድብደባና የጭካኔ ድርጊቶች ተፈጽመውብናል። በፖለቲካ ልዩነታችን ጥቃት ደርሶብናል። በተደጋጋሚ እየታሰርን ነው። እንዲሁም ደግሞ ቅድም እንዳልኩት በማንነት ጥያቄና በአስተዳደር ወሰን ምክንያት የሚደርሱ ጥቃቶች እንዳሉ ጠቅሰዋል። አብዛኞቹ በእነዚህ ጥያቄዎች ዙሪያ ነው የሄዱት።
መሰል ብሔራዊ ምርመራዎች በሌሎች ክልሎችም እንደሚካሄድ የገለጡት የኢሰማኮ ምክትል ዋና ኮሚሽነር ራኬብ መሰለም ምርመራውን ተከትሎ የሰብአዊ መብት ጥሰቶችን እንዴት መለየት፣ መገምገም፣ መተንተንና በተናጠል ጉዳዮች ላይ ስልታዊ የሆኑ ባህሪያትን መለየት በሚቻልበት ሁኔታ ላይ ግኝቶችና ምክር ሀሳቦችን የያዘ ሪፖርት የሕዝብ ተወካዮች ምክር ቤትን ጨምሮ ለሚመለከታቸው የፍትህ አካላትና በየደረጃው ለሚገኙ የመንግስት መዋቅሮች በዝርዝር እንደሚቀርብ አስረድቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን ስንወስዳችሁ የኢትዮጵያ መንግስት ሲሰጥ የቆየውን የነዳጅ ዋጋ ድጎማ መቀነስ መጀመሩን ተከትሎ የነዳጅ ዋጋ መጨመሩ አሽከርካሪዎችን እያስጨነቀና እያበሳጨ መሆኑን ኤፍፒ ያጠናቀረው ዘገባ አመልክቷል። ቆንጅታዬ እንደሚከተለው ታቀርበዋለች።
የኢትዮጵያ መንግስት ለነዳጅ ሲሰጥ የነበረውን ድጎማ ቀስ በቀስ ለማንሳት ያደረገውን ውሳኔ ተግባራዊ ማድረግ መጀመሩን ተከትሎ የነዳጅ ዋጋ አሻቅቧል። እናም ቀድሞውንም በከፍተኛው የዋጋ ግሽበት ችግር ላይ በነበሩ አሽከርካሪዎች ላይ ተጨማሪ የኢኮኖሚ ጫና አሳድረዋል። ትናንት በአዲስ አበባ የነዳጅ ማደያ ጣቢያዎች የመኪና አሽከርካሪዎች ነዳጅ ለመቅዳት ረጃጅም ሰልፎች ይዘው ሲጠባበቁ ታይተዋል። የቤንዚን ዋጋ በ30 ከመቶ ገደማ ጨምሮ በሊትር 47 ብር ከ83 ሳንቲም፣ የናፍጣ ዋጋ ደግሞ በ40 ከመቶ ገደማ ጨምሮ 49 ብር ከ02 ሳንቲም የገባ ሲሆን ይህ የዋጋ ተመን ከትናንት ረቡዕ ጀምሮ እስከ ሐምሌ 30 ቀን ድረስ ስራ ላይ እንደሚውል የንግድ ሚኒስቴር አስታውቋል። ፌዴራሉ መንግስት ባለፈው ግንቦትም የነዳጅ ዋጋ ጭማሪ ማድረጉ ሲታወስ ሲሰጥ የቆየውን ድጎማ ቀስ በቀስ ለማንሳት እቅድ ያለው መሆኑን ኤኤፍፒ አዲስ ፎርቹን ጋዜጣን ጠቅሶ ዘግቧል። በዩክሬን ጦርነት የተነሳ በዓለም ዙሪያ የነዳጅ የምግብና የሌሎችም ቁሳቁስ ዋጋ በእጅጉ ያሻቀበ ሲሆን የዋጋው መናር ይበልጡን የአፍሪካ ሀገሮችንና ሌሎችንም ተጋላጭ የሆኑ አካባቢዎችን ጎድቷል። የኢትዮጵያ የንግድ ሚኒስቴር የነዳጅ ዋጋውን አሁን ባለው ዓለም አቀፍ ዋጋው መሰረት ብንተምነው ዋጋው በሸማቹ ላይ በእጥፍ ባሻቀበ ነበር ያለ ሲሆን፣ ሆኖም መንግስት ሀገሪቱ ያለችበትን ሁኔታ ታሳቢ በማድረግ ከተፈጠረው የዋጋ ልዩነት 75 ከመቶውን ሊሸፍንና የቀረውን 25 ከመቶውን ደግሞ ሸማቹ እንዲሸፍን ውሳኔ ላይ ተደርሷል ሲል ማስረዳቱን ኤኤፍፒ በዘገባው ጨምሮ አመልክቷል። ትናንት አዲስ አበባ የነዳጅ ማደያ ላይ ነዳጅ ለመቅዳት ለአንድ ሰዓት ተኩል ያህል ሰልፍ ይዞ ሲጠብቅ የነበረው የ26 ዓመቱ ሄኖክ ግርማ ሲናገር፣
እጥረት አለ ከተማ ውስጥ ነዳጅ። ብዙ ቦታ ስትሄድ አብዛኛው ቦታም ሰልፍ ነው ያለው። አላወኩም፣ ግን እጥረት አለ። እጥረት ስላለ ይመስለኛል ሰልፍ የሚኖረው። ሁሌም ኦልዌይስ ላስቀዳ ስል ወይ ሌሊት መውጣት አለብኝ 12 ሰዓት ላይ፣ ያለበለዚያ ኦልዌይስ በቃ በዚህ ነው ተሰልፈ ምናምን ነው የምታገኘው።
በንግድ ስራ ላይ የተሰማሩት መክብብ አበበ በበኩላቸው ግማሽ ቀን ተሰልፈንም ነዳጅ የማናገኝበት ጊዜ አለ ብለዋል።
ሁሉ እንቅስቃሴ ከነዳጅ ጋር የተያያዘ ስለሆነ ያባብሰዋል ብዬ አስባለሁ እና መንግስት ደግሞ በዚህ ላይ ተዘጋጅቶበታልም ብዬ አስባለሁ። ምክንያቱም ሰዎች በዚህ በነዳጅ ምክንያት የሚጨምሩትን የዋጋ ግሽበቶች ይቆጣጠረዋል። ያለበለዚያ ካልቻለው ያው ክራይሲስ ይፈጠራል ብዬ አስባለሁ።
ከ110 ሚሊዮን በላይ ሕዝብ ባላት በኢትዮጵያ የዋጋ ግሽበቱ ባለፉት 6 ወራት 35 ከመቶ አካባቢ ሆኖ የቆየ ሲሆን በተለይ የምግብ ዋጋ በከፍተኛ ደረጃ አሻቅቧል። በዓለም አቀፍ ደረጃ የመሰረታዊ ቁሳቁስ ዋጋ መናሩ አብዛኞቹን አቅርቦቶች ከውጭ የምትገዛዋን ሀገር ተቀማጭ የውጭ ምንዛሪዋን እየጎዳው መሆኑን ነው የኤኤፍፒ ዘገባ ያብራራው። ሲፊየስ ካፒታል የተባለው የኢትዮጵያ ኢንቨስትመንት ኩባንያ እንደ አውሮፓውያን አቆጣጠር የዘንድሮ 2022 ዓመተ ምህረትን የመጀመሪያ ሩብ ወራት በሚሸፍነው ሪፖርቱ በማዕከላዊ ባንኳ በታህሳስ ወር የነበረው ተቀማጭ የውጭ ምንዛሪዋ መጠን በ10 ዓመታት ውስጥ ባልታየ መጠን ማሽቆልቆሉን አመልክቷል። ከ2021 እስከ 2022 በሚዘልቀው የበጀት ዓመት የመጀመሪያ 9 ወራት የገቢ ነዳጅ ምርቶች ወጪዋ በ75 ከመቶ አሻቅቦ 2.2 ቢሊዮን ዶላር እንዳስወጣትና የገቢ እህሎች ዋጋ ደግሞ በ121 ከመቶ ጨምሮ 1.8 ቢሊዮን ዶላር ማውጣቷን ሪፖርቱ አስነብቧል።
ከዚሁ የነዳጅ ጉዳይ ሳንወጣ የድሬዳዋው ዘጋቢያችን አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ አለ። እስቲ እሱን አዳምጠን እንመለስ።
በትላንትናው ዕለት የንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገው የነዳጅ ውጤቶች ዋጋ ተመን ማሻሻያ ከፍተኛ ሊባል የሚችል ጭማሪ ታየበት ነበር። ቤንዚን ከ47 ብር በላይ እንዲሁም ነጭ ናፍጣና ኬሮሲን ከ49 ብር በላይ እያንዳንዳቸው እንዲሸጡ ተመን የሚወጣላቸው መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። በትራንስፖርትና ሎጂስቲክስ ሚኒስቴር የመንገድ ደህንነትና መድን ፈንድ አስተዳደር ምክትል ኃላፊ አቶ አብዱልበር ሸምሱ ለአሜሪካ ድምጽ በሰጡት ቃል ይህ አዲስ ዋጋ የነዳጅ ዓለም አቀፍ ዋጋ ላይ የ75% ድጎማ የተደረገበት ነው ብለዋል። ከዚህ ባሻገር ለህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ድጎማው ወደ 90% ከፍ ይላል ብለዋል።
ድጎማው ያለበት ዋና ዓላማ ለምሳሌ የትናንትና የተላለፈው ዋጋ አለ አይደል? ለምሳሌ ለቤንዚን እና ለናፍጣ ተብሎ የብቻ የተላለፈው ዋጋ አለ። እዛ ዋጋ ላይ ለምሳሌ ብናየው ቤንዚን ለሁሉም ሰው ክፍል የሚሸጠው 47.83 ሳንቲም ነው። ከዛ ላይ ተጠቃሚዎች ደግሞ 6 ብር ከ58 ሳንቲም ይቀነስላቸዋል ማለት ከእያንዳንዱ ሌትር። ያ ማለት 40 ብር ከ25 ሳንቲም የሚሸጥላቸው ማለት ነው ለእንደሱ። በተመሳሳይ ነጭ ናፍታም የሚጠቀሙ ደግሞ ለሁሉም ያለ ድጎማ ለሚቀዱት 49.02 ሳንቲም ነው የሚሸጥላቸው። ከዚህ ላይ ለእያንዳንዱ በድጎማ ተጠቃሚ ለሆኑት ደግሞ በእያንዳንዱ ሌትር 8 ብር ከ16 ሳንቲም ይቀነስላቸዋል ማለት ነው።
ድጎማ በዋናነት የሚመለከታቸው የህዝብ ማመላለሻ ተሽከርካሪዎችም ግን በየዕለቱ መቅዳት የሚችሉት የነዳጅ መጠን ገደብ የተቀመጠለት እንደሆነ ነው አቶ አብዱል በር ያስታወቁት።
ባለሶስት እግር ተብሎ የለየናቸው ተሽከርካሪዎች በቀን እስከ 7 ሊትር መቅዳት ይችላሉ ማለት ነው። ከዛ በታች መቅዳትም ይችላሉ፣ ግን ማክሲመም ከ7 ሊትር በላይ ግን በ24 ሰዓት መቅዳት አይችሉም ማለት ነው። እንዲሁም ታክሲ ብለን የለየናቸው ደግሞ ከተማ ውስጥ የሚሰሩት 25 ሊትር በቀን ማክሲመም መቅዳት ይችላሉ እስከ 25 ሊትር። እንዲሁም ሚኒባስ ወደ 65 ሊትር በቀን ድረስ መቅዳት ይችላሉ። ሚኒባስ ብለን የለየናቸው ወደ 94 ሊትር በቀን መቅዳት ይችላሉ። እንዲሁም ሲቲ ባስ የምንላቸው በተለምዶ ሸገር ባስ፣ አንበሳ ባስ የምንላቸው ማለት ነው
የከተማ አውቶቡስ የሚሰሩት
እንደሱ 102 ሊትር አብዴ መግዛት ይችላሉ ማለት ነው። ይህ ፐብሊክ ባስ ብለን የምንጠራቸው የመንግስት ሰራተኞች ስሪሳሉ አገልግሎት ደግሞ የሚሰጡት ደግሞ እንደሱም የመንግስት ሰራተኞችን ካስገቡ በኋላ የታክሲ አገልግሎት ስለሚሰጡ እንደሱ መደጎም ስለሚኖርባቸው እንደሱም በቀን 25 ሊትር አሁን ሊሰጡት ያሉት ሰርቪስ በቂ የሆነ ሰው ተገኘ በጥናት መሰረት 25 ሊትር በቀን ይደጎማሉ። እንደዚህ ሊያደራጣቸው የምንላቸው ደግሞ የሚሸፍኑት ኪሎሜትር አንጻር በቀን 65 ሊትር በቀን ማክሲመም እንዲገቡ ተፈቅዶላቸዋል ማለት ነው።
የነዳጅ መጠኑ መገደብ ያስፈለገው ከሌሎች ተሽከርካሪዎች አንጻር ነዳጅ በቅናሽ የሚገዙት የህዝብ ማመላለሻ ተሽከርካሪዎች ነዳጁ ለራሳቸው ፍጆታ ብቻ እንዲጠቀሙ በማሰብ ነው ተብሏል። ከዚህ ጋር በተያያዘ ቁጥጥር ማድረጊያ ሌሎች የቴክኖሎጂ አማራጮች መዘጋጀታቸውንም አቶ አብዱ ልበር አስታውቀዋል። የድጎማው ተጠቃሚ ለመሆን 150 ሺህ ገደማ የህዝብ ማመላለሻ ተሽከርካሪዎች መመዝገባቸውን የገለጹት ኃላፊው በቴሌብር አማካኝነት ከገበያ ዋጋ ቅናሽ ያለበት ነዳጅ ሽያጭ በዛሬው ዕለት መጀመሩን ተናግረዋል። በድሬዳዋ ከተማ ተዘዋውረን በተመለከትናቸው ማደያዎች ቤንዚን ባለመኖር ወይም ቤንዚን እየተሸጠ ባለመሆኑ ይህን ማረጋገጥ ባንችልም ነጭ ናፍጣ ሲቀዱ የነበሩ ባለሶስት እግር ተሽከርካሪዎች ግን ያለ ድጎማ መግዛታቸውን ለአሜሪካ ድምፅ አስታውቀዋል። በሌላ በኩል የከተማ መንገዶችን አጣቦ የሰነበቱት ረጃጅም ሰልፎች ዛሬ ቀንሰው ታይተዋል። የአሜሪካ ድምፅ ያናገራቸውና ለአራት ቀናት ወረፋ ሲጠበቁ እንደቆዩ የነገሩን አሽከርካሪ
ገዛይ ውንዴ መኮንን ይባላለሁ። የምሰራው በዊሹ ኢንተርናሽናል ጨርቃጨር ፋብሪካ የሰራተኞች ስቴት ሰርቪስ ቤት እና ይህን እኔ በማጣቱ ሰራተኛው በቀን ትራንስፖርት አምሳላ 30 ብር እየከፈለ ማጓጓዝ ጀምር። ያሁን ከተማ ቦታ ስላለ ስለዚህ አስቸጋሪ ነበር። አለ ያ ሰይዶ ከአቅሟ በላይ ነው መኪና በዚህ ወደ ጅጅጭ ሚሄዱ በዚህ ዞሮ እየመጡ ያሉ። ስለዚህ ነዳጅ በመጥፋቱ ትንሽ ምች ይዛራል።
የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ አስማ መሐመድ ከዚህ በፊት ለጋዜጠኞች በሰጡት ቃል ለህዝብ ማመላለሻ ተሽከርካሪዎች የሚደረገው የ90% ድጎማ ለስድስት ወር የሚቆይ ሲሆን ለሌሎች ተሽከርካሪዎች እየተደረገ ያለው የ75% ድጎማ ደግሞ ከሶስት ወር በኋላ የሚከለስ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ ይህ ከድሬዳዋ የተጠናቀረው ዘገባ ዛሬ እያለ የቀረበ ነው። በትላንትናው እለት የተደረጉ ቃለ ምልልሶች መሆናቸውን ለማስታወስ እንወዳለን። የዛሬውን ውሎ በተመለከተ የተጠናቀረ ዘገባ የለንም። ምናልባት ነገሮች በድሬዳዋ ዛሬ ተቀይረው ከሆነ ይህንን ዘገባ ትላንት የተካሄደ መሆኑን ከግንዛቤው እንድትከቱልን ለማሳሰብ እወዳለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ሐሙስ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አስተያየትና ጥያቄ ጥቆማ ሲኖራችሁም በእነዚሁ መንገዶች ተጠቅማችሁ አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በዚያም ልትልኩልን ትችላላችሁ። በተጨማሪም ደግሞ የዋትሳፕ ቁጥራችንን ላስታውሳችሁ 202-251-3505 ነው። 202-251-3505 ለድምጽና ለጽሁፍ አስተያየቶቻችሁ ልትጠቀሙ ትችላላችሁ። አሁን ወደ ተከታዩ የአፍሪካ ጉዳዮችን ወደሚዳስሰው ዘገባ እንውሰዳችሁ። በድርቅ የተጎዱ በሚሊዮን የሚቆጠሩ ሰዎችን ለመርዳት የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ እገዛ ጠይቋል። በብርታቱ ላለፉት 40 ዓመታት አቻ የለውም የተባለው የዘንድሮ ድርቅ የፖለቲካ አለመረጋጋትን እያባበሰ መሆኑንም የአካባቢው መሪዎች አሳስበዋል። በድርቁ ሳቢያ ችግር ላይ የወደቁ ከ23 ሚሊዮን በላይ ሰዎችን ለመታደግ አስቸኳይ ሰብአዊ እርዳታ እንዲሰጥም ጠይቀዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በእንግሊዝኛ ምህጻረ ቃሉ ኢጋድ በመባል የሚታወቀው ቀጠናዊ ትስስር አባል አገሮች ትናንት ማክሰኞ በኬንያ መዲና ናይሮቢ ተገናኝተው በቀጠናው ስላለው የሰብአዊ ፖለቲካዊና የጸጥታ ጉዳዮች ላይ ውይይት አድርገዋል። ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ የኢጋድ አባል አገሮች ሲሆኑ በማክሰኞ 39ኛ ስብሰባም የሀገራቱ መሪዎች ታድመው ነበር። በኢትዮጵያ፣ ሶማሊያ እና ኬንያ የሚገኙ 23 ሚሊዮን ሰዎችን የምግብ ዋስትና ያሳጣው ድርቅና የሰብአዊ ጉዳዮች የስብሰባው ዋና አጀንዳ ነበር። በዚህ በ39ኛው ስብሰባ ላይ ንግግር ያሰሙት የኬንያው ፕሬዚደንት ኡሁሩ ኬንያታ በአካባቢው ያሉ ሀገራት የድርቁን ሁኔታ ልዩ ትኩረት እንዲሰጡ አሳስበዋል።
The drought, as our chairman has said, the worst in 40 years,
ለ40 አመታት ያልታየ ድርቅ የምግብ ዋስትና አለመኖርን ያባባሰ የውሃ ምንጮችን ያደረቀና ሰዎችን ያፈነቀለ ይገኛል። ይህም አዲስ ግጭቶችን ሊፈጥሩ የሚችሉ ሁኔታዎችን እየፈጠረ ነው። ድርቁ ሌሎችን ችግሮችን ከመወለዱ በፊት በአስቸኳይ መቆጣጠር ያስፈልጋል።
አንዳንዶቹ የቀጠናው አካባቢዎች ለተከታታይ 4 አመታት ዝናብ ባለመጣሉ በሚሊዮን የሚቆጠሩ ሰዎች ምግብ፣ ውሃ እና ለከብቶች ግጦሽ ፍለጋ አካባቢያቸውን እንዲለቁ አስገድዷቸዋል። የሱዳኑ መሪ አብደል ፈታህ አልቡርሃን ድርቁ ቀጠናውን በከፋ ሁኔታ እንዳጠቃና የሰዎችንም ህይወት እንዳመሳቀለ ይናገራሉ።
اذا لم نقوم باداره الوضع في وقت مبكر
የድርቁን ሁኔታ ካልተቆጣጠርን ከ40 አመታት ወዲህ ያላየነው ሁኔታ ውስጥ እንገባለን። ድርቁ ህዝባችንንም ሆነ እንስሳትን እየጨረሰ ነው። በተጨማሪም ድርቁ በልማት ወደ ኋላ ለመጎተታችን ምክንያት ሆኗል።
ባለሙያዎች እንደሚገምቱት አካባቢው ከመጪው ጥቅምት እስከ ታህሳስ ባለው ጊዜ ውስጥ ዝናብ ላያገኝ ይችላል። አሚና አብዱላ በአፍሪካ ቀንድ ላይ የሚሰራ የአየርላንድ የእርዳታ ድርጅት ኃላፊ ናቸው። እርሳቸው እንደሚያስጠነቅቁት ሰብአዊ እርዳታ የማይገኝ ከሆነ በአካባቢው 350,000 የሚሆኑ ህጻናት በረሃብ ሊነጠቁ ይችላሉ። በሶማሊያ ብቻ ካለፈው ጥር ወዲህ 8 አካባቢዎች ለረሃብ ሲጋለጡ 200,000 የሚሆኑ ህጻናት በተመጣጠነ ምግብ እጦት ህይወታቸው አልፏል። የከባቢ አየር መለወጥና ግጭትም የምግብ ዋስትናን አደጋ ላይ ጥለዋል። ባንኮሌ አዴኦዬ በአፍሪካ ህብረት የፖለቲካ ጉዳይ የሰላምና የደህንነት ኮሚሽነር ናቸው። ድርቅ የፈጠራቸውን ችግሮች በመዋጋት ረገድ ህብረቱ ለኢጋድ አባል አገራት ትብብር እንደሚያደርግ አረጋግጠዋል።
to emphasize that the humanitarian situation which has been further complicated
በኮቪድ-19 እና በድርቁ ሳቢያ በቀጠናው የተወሳሰበው የሰብአዊ ሁኔታ አሳሳቢ መሆኑና የአፍሪካ ህብረትም በጋራ በሐላፊነት እንደሚሰራ አስረግጬ እንድናገር ቃል እንድገባ ይፈቀድልኝ። የከባቢ አየር ለውጥም የሚያደርሰውን ጉዳት ለመጋፈጥ የምናከናውነውን ስራ መቀጠል አለብን። የአፍሪካ ህብረት አፍሪካዊም ሆነ ዓለም አቀፍ አጋሮችን አስተባብሮ የተደቀነውን አደጋ ለመዋጋትና ዘላቂ እድገትና ልማትን ለማምጣት ዝግጁ ነው።
የሰብአዊ እርዳታ ወኪሎች እንደሚገምቱት በአፍሪካ ቀንድ 5 ሚሊዮን ህጻናት የተመጣጠነ ምግብ አያገኙም። ከዚህ ውስጥ 30% የሚሆኑት እጅግ ከፍተኛ የሚባል የተመጣጠነ ምግብ እጥረት ገጥሟቸዋል። በኬንያ የአውሮፓ ህብረት አምባሳደር የሆኑት ሃንሪየት ጋይገር ለኢጋድ መሪዎች እንደተናገሩት እጅግ አስፈላጊ የሆነውን ምግብ ከዩክሬን ለማግኘት ከፍተኛ ጥረት በመደረግ ላይ ነው።
The security situation in the region is aggravated by the unprecedented drought in the Horn.
የጸጥታ ሁኔታው በአፍሪካ ቀንድ በተፈጠረው ድርቅና በሩሲያ ወረራ ምክንያት በመባባሱ ዓለም አቀፍ የምግብ እጥረት ቀውስ አስከትሏል። በአውሮፓ ከተባበሩት መንግስታት ድርጅት ጋር በመተባበር ከዩክሬን ምግብ ለማውጣት እየሰራን ነው። የህብረቱ አባል ሀገሮችም በአፍሪካ የሚታየውን የምግብ እጥረት ለማስተካከል 630 ሚሊዮን ዩሮ ለመለገስ ቃል ገብተዋል።
ይህም 648 ሚሊዮን ዶላር መሆኑ ነው። የተባበሩት መንግስታት ድርጅት እስከሚቀጥለው ወር ድረስ እርዳታ ለመለገስ 4.4 ሚሊዮን ዶላር ያስፈልገናል ብሏል። ከረጂዎች የተገኘው ግን ከዚህ እጅግ ያነሰ ነው። መሐመድ የሱፍ ከናይሮቢ ለላከው ዘገባ። እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
ወደ ተከታዩና የመጨረሻው ዘገባችን እናልፋለን። አድማጮች ይህንን ዘገባም ከትላንትና ነው ለዛሬ ያሳደር ነው። በሀገራዊ ምክክር ወቅት ህዝቡ የሚሰጠውን ማንኛውንም ውሳኔ እንደሚቀበሉ ጠቅላይ ሚኒስትር አብይ አህመድ መግለጻቸውን የሀገራዊ ምክክር ኮሚሽኑ ገለጸ። ኬኔዲ አባተ ነው ያጠናቀረው፣ እንደሚከተለው ይቀርባል።
በኢትዮጵያውያን ዘንድ በውይይት ላይ የተመሰረተ ሀገራዊ መግባባትን ለመፍጠር የሚያስችሉ ተግባራትን እንዲመራ በአዋጅ የተቋቋመው ሀገራዊ የምክክር ኮሚሽን ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር ለመጀመሪያ ጊዜ ተገናኝቶ ተወያይቷል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ስለ ውይይታቸው ለቪኦኤ ማብራሪያ ሰጥተዋል።
እስካሁን ድረስ እናደርግ የነበረው ብዙዎቹን ስራዎቻችን እየሰራን ሌሎች ባለድርሻ አካላትንም እያገኘን የቆየ ነው። አብሮ ስለመስራትም ስለትብብርም ብዙ ተነጋግረናል። የአስፈጻሚው ኃላፊና መሪ ደግሞ ጠቅላይ ሚኒስትሩ ስለሆኑ እሳቸውን ደግሞ በትናንትናው ከእሳቸው ጋር ተወሰኑ ሰዓቶች ወስደን ስለ ስራችን እስካሁን ድረስ ስለሄድንበት ሂደት አፕዴት ወይም ነግረናቸዋል ማለት ይሻላል። ስለዚህ አሁን የተሄደበት ምክንያት እንግዲህ ቀጥታ በመጀመሪያው ቀን አይደለም መንግስትን ማግኘት ያለብን፣ ሌሎች ባለተሻለ አካላትም ማግኘት እንዳለብን ይገባን ነበር። እናሳቸው አስፈጻሚ አካል ምንም እንኳን ሀገራችን ታየት የሆነችበት ጊዜ ቢሆንም የሚያስፈልገውን ነገር ሙሉ በሙሉ አስፈላጊውን ሁሉ እርዳታ እገዛ እንደሚያደርጉና በጣም ተስፋ የሚያደርጉትም የኢትዮጵያ ሕዝብ እና ሌሎቹም በቀጥታ የሀገራቸው ጉዳይ የሚያገባቸው ወገኖች በሙሉ እዚህ ላይ ተባብረው ውጤታማ ሊሆኑ እንደሚችሉ ያላቸውን ተስፋ ነው እዛ ላይ ያንጸባረቁት የተናገሩትም።
የኮሚሽኑን መቋቋም አስፈላጊነት እንደሚያምኑ ቢናገሩም አባላቱ በተመረጡበትና ስራቸውን በሚያከናውኑበት መንገድ ላይ ግን ቅሬታ እንዳላቸው የሚገልጹ የፖለቲካ ፓርቲዎች አሉ። ይሁን እንጂ የኮሚሽኑ አባላት በህዝብ የተመረጡ መሆናቸውንና ስራቸውን በገለልተኝነት እንደሚያከናውኑ በየወቅቱ ሲነገር ቆይቷል። ኮሚሽኑ ከፖለቲካ ፓርቲዎችና ከፓርቲዎቹ የጋራ ምክር ቤት ጋር ተደጋጋሚ ውይይቶችን ማድረጉን የገለጹት ፕሮፌሰር መስፍን በምርጫ ቦርድ እውቅና ካላቸው ፓርቲዎች መካከል 40 ከኮሚሽኑ ጋር ተባብረው ለመስራት መስማማታቸውን ተናግረዋል።
ምንም እንኳን እኛ 40 ገደማ የሚሆኑት ድጋፍ ቢሰጡንም ሌሎች ይመስለኛል 13 ገደማ የሚሆኑት የራሳቸውን ኮከስ አቋቁመው የራሳቸውን ሂደት እየሄዱ እንደሆነ ስለምናውቅ የእኛ ደግሞ ስራ አካታች በመሆኑ አንዳንዶቹን እንደዚህ በተናጠል እያገኘን አነጋግረናቸዋል። እነሱም ያሉን ነገር በመግባባት በዚህ በኮሚሽኑ መቋቋም እንደሚያምኑ ግን በሂደቱ ላይ የራሳቸው ችግር እንዳላቸው አንዱ ያሉን እንዳውም ምናልባት የኮሚሽን የእርቀ ሰላሙንም አብሮ ቢጨምር ማለት የውይይትና የእርቀ ሰላም አይነት ኮሚሽን አይነት ቢሆን ይሄ ማለት እንግዲህ አዋጁ አሜንድድ መሆን አለበት፣ መሻሻል አለበት ወይም መስተካከል አለበት የመሳሰሉና እዛ ላይ ሪዘርቬሽን ወይም ቁጥብነት እንዳላቸው ከዚያ በተረፈ ግን በተለይ በሀገር ውስጥ ሙሉ በሙሉ ሰላም ሳይፈጠር ይህንን ውይይት ማካሄዱ ውጤታማ እንደማያደርግ ግልጽ ሆነው ከኛ ጋር ተነጋግረዋል። ይህንን በምንነጋገርበት ጊዜ እንግዲህ ውይይት እየተካሄደ የሰላም ስራ ይካሄዳል። ሰላም ሲመጣ ደግሞ ወደ ውይይት ይመጣል። እኛ አዋይተን ወደ መግባባት አድርሰን እንግዲህ መግባባት ደግሞ በቀጣይነት ሰላምን ያመጣል ነው እንጂ እንዲህ አይነቶቹን ውይይቶች ከእነሱም ጋር እያካሄድን ነው። እንዲያውም ጠይቀናል ቢቻል ከ13ቱም ጋራ ቁጭ ብለን እንደዚሁ እንድንወያይ።
በዝግጅት ምዕራፍ ላይ የሚገኘው ኮሚሽኑ ከህብረተሰቡ ጋር እየተገናኘ ስለ ስራዎቹ እንደሚያስረዳና የውይይት አጀንዳዎችን የሚያመነጩ አካላትን በመለየት አጀንዳ ወደሚያሰባስብበት ምዕራፍ መሸጋገሩንም አሳውቋል። ሁሉን አካታች ምክክር እንዲካሄድ የማስቻል ኃላፊነት ያለበት እንደመሆኑም በመላ አገሪቱ ሰላም ሳይረጋገጥ አካታች ውይይት ማካሄድ የሚለው ሐሳብ አይጣረስም ወይ ብዬ ፕሮፌሰር መስፍንን ጠይቄ ነበር።
አይጣረሱም፣ ውይይት ሂደት ነው። እንደ ምርጫ ቦርድ ወይም እንደ ምርጫ ስራ በዚህ ጊዜ ውስጥ ምርጫው ማለቅ አለበት እንደሚባለው አይነት አይደለም። የእኛ ስራ ውይይቱ ሂደት ነው፣ ፕሮሰስ ነው። ስለዚህ ምን ማለት ነው? በሚቀጥለው አመት እግዚአብሔር ረድቶን ውይይቱን ማካሄድ ብንችል ያ ውይይት ሂደት እንደየቦታው ሁኔታ ነው ተከትሎ የሚሄደው። ለምን አጀንዳውን 60-70% የሀገሪቱ አካባቢ ማግኘት ምንችል የሚቀጥለውን የ30% የሀገሪቱን ክፍል ህዝቦች አጀንዳ ደግሞ ማምጣት ይኖርብናል። ስለዚህ ቅድም እንዳልኩት የሰላም ጥረቱ፣ ድርድሩ፣ መነጋገሩ፣ መስማማቱ ሂደቱን እየሄደ እያለ ውይይቱን ማካሄድ አማራጭ የሌለው ሂደት ነው። አለበለዚያ እጅን አጣጥፎ ቁጭ ብሎ ድርድር ተካሂዶ ሰላም እስኪመጣ ድረስ መጠበቅና ከዚያ ወደ እንጀምር ማለት እንደገና እችን ያለችውን ወርቃማ ጊዜ ወደፊት መግፋት ስለሆነ በጋራ በአንድነት ማስኬድ ይቻላል ብያርጊው ማድረገው ወይም ደግሞ የምናገረው በዛ ምክንያት ነው።
በሌላ በኩል ከሀገራዊ የምክክር ኮሚሽኑ ጋር በነበራቸው ውይይት ወቅት መንግስታቸው ህዝቡ በሚያነሳቸው ማናቸውም አጀንዳዎች ላይ ለመወያየት ዝግጁ መሆኑን ጠቅላይ ሚኒስትር አብይ አህመድ መግለጻቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በተጨማሪም በሀገራዊ ምክክሩ ህዝቡ ከመሪነታቸው እንዲነሱ ቢፈልግ እንኳን የህዝቡን ውሳኔ ለመቀበል ዝግጁ መሆናቸውን እንደገለጹላቸው ፕሮፌሰር መስፍን አራያ ተናግረዋል።
ትናንትና ጠቅላይ ሚኒስትሩም ሲናገሩ እንደሰማነው የህዝብን ውሳኔ በምንም አንዲት ነገር ቢሆን እኔንም እንደካለሁበት እስከ ማስነሳት ድረስ ሄድ ከሆነ ላለው ያሉት። ስለዚህ ይሄ እንግዲህ የህዝብ ውሳኔ ነው የሚሆነው ማለት ነው። ምናልባት በዚህ ውሳኔ ሂደት ውስጥ ለመግባባት ያቃቱ አጀንዳዎች ሊነሱ ይችላሉ። እነሱ በሂደት የእነሱን አፈታት ህግና ስነ ስርዓት ይኸው ኮሚሽን ያወጣል። በሂደት እስከ ሬፈረንደም መሄድ አለበት ወይንስ አለመግባባትን ተቀብሎ በአለመግባባት ላይ ተግባብቶ መሄድ ይቻላል የሚለው እንግዲህ በፊት የሚታይ ነው የሚሆነው። እስከዛሬ ለመድ ነው ከታች ወደ ላይ ጥልቃኑ ወይም ላይ ያሉት አንደበት ያላቸው ጉልበት ያላቸው የሚነግሩን ነበር። እስኪ ከታች ያለው የሚነግረንን ለመስማት እንዘጋጅ በሚባልበት ጊዜ ኤክሰርሳይዝ ወይም ይህ ስራ ከተሳካለት በጣም ትልቅ ምንድን ነው ፈረንጆቹ ብሬክ ስሩ ነው እንደሚሉት ብዬ አስባለሁ።
ሀገራዊ ምክክሩን በተመለከተ ጠቅላይ ሚኒስትሩ ቀደም ሲል ፓርላማው ላይ ለእንደራሴዎቹ ማብራሪያ ሲሰጡ በብልጽግና ፓርቲ የሚመራው መንግስት በምርጫ ያሸነፈ በመሆኑ ፓርቲው ባለው የስልጣን ጊዜ ላይ እንደማይደራደሩ ገልጸው እንደነበር አይዘነጋም። ከኮሚሽኑ ጋር ለመስራት ብዙ የውጭና የሀገር ውስጥ አካላት ጥያቄ በማቅረብ ላይ መሆናቸውን የገለጹት የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ኮሚሽኑም በትብብር መስራት የሚፈልጉ አካላትን እንዳስፈልጋነቱ ያካተተ እንደሚቀጥል ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ።